ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
In Ethiopia, the federal government took bold steps.
በኢትዮጵያ የፌደራል መንግስቱ የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም ሀገር ህጋዊ ነው።
የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ናቸው። ዝርዝሩን በእለቱ አብይ ርዕስ ይዘናል። በመቶ ሺዎች የሚገመቱ የዋጃ ጥሙጋ አካባቢ ነዋሪዎች የዕለት ደራሽ የምግብ እርዳታ እንደሚያስፈልጋቸው ተዘገበ። በመተከልና በወለጋ በተደጋጋሚ ዜጎችን ከጥቃትና ግድያ መታደግ ያለመቻሉ ለችግሩ የተሰጠው ትኩረት ውጤት ማነስ ነው ሲል የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ አስታወቀ የሚሉት ለምሽቱ ከደረሱን ዘገባዎች ናቸው። ዜናውን ተከትሎ በሚቀርበው የመጽሔቱ የትንታኔ ክፍለ ጊዜ ይሰማሉ። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ሰኞ ታህሳስ 12 2012 ዓ.ም ተመረስ ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ከእለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና የእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የእለቱን ዝግጅቶች ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ካደረሱን ዘጋቢዎቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ኢትዮጵያ በቀጣዮቹ 10 ዓመታት ለተለያዩ አገልግሎቶች የሚውሉ 3 ሳተላይቶችን እንደምታመጥቅ የኢትዮጵያ ሳይንስና ቴክኖሎጂ ኢንስቲትዩት አስታውቋል። ፀሐይ ዳምጠው ከአዲስ አበባ ዝርዝሩን ይዛለች።
የኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ዋና ዳይሬክተር አቶ አብዲሳ ይልማ እንደገለጹት በቀጣዮቹ 10 ዓመታት ውስጥ ለተለያዩ አገልግሎቶች የሚውሉ 3 ሳተላይቶችን ለማምጠቅ ታቅዷል።
2 የመሬት ምልከታ ሳተላይትና 1 የኮሙኒኬሽን ብሮድካስቲንግ ሳተላይት ይመጥቃል። ለምሳሌ ለናንቾች ተጠቀሙበት የኮሙኒኬሽን ሳተላይት ከመሬት ምልከታ ሳተላይት ጋር ግንኙነት የለውም ማለት። ሌላው የመሬት ምልከታ ሳተላይት እንደለው ለግብርና፣ ለአካባቢ ጥበቃ፣ ለማዕድን፣ ለተፈጥሮ ጥበቃ ወዘተ ያገለግላል ብለን እንደለው። ሌላ ቦታዎችን መገኛ ለማወቅ የሚያስችሉ ሳተላይት አይነቶች አሉ። ለምሳሌ ጂፒኤስ እንላለን አይደል? እኛ በነፃ ነው የምንጠቀመው። ግን ይህን የጂፒኤስ አገልግሎት ግሎባሊ ለማግኘት አሜሪካ ከ20 እስከ 30 የሚደርሱ ናቪጌሽን ሳተላይቶችን አምጥቃለች። የአየር ሁኔታን ለመተንበይ የሚያገለግሉ የሜትሮሎጂ ሳተላይት አይነቶች ደግሞ አሉ። ለወታደራዊ ስራ የሚያገለግሉ ሳተላይቶችም አሉ። አንዳንዶቹ ሳተላይቶች ደግሞ መጥቀው ወደ መሬት የማይመለሱ እዛው ሌሎች የውሃ አካላት ምን ይመስላሉ የሚለውን ኤክስፕሎር እያደረጉ የሚቀጥሉ አሁን እነዚህን ሁሉ እኛ ሊኖረን አይችልም። ጊዜ ይጠይቃል፣ አቅም ይጠይቃል። እዛ ደረጃ እስክንደርስ ግን የትኞቹ ናቸው አሁኑኑ የሚያስፈልጉን ብለን ነው የተነሳ ነው ማለት ነው። እና በዋናነት አሁን ላይ የሚያስፈልገን የመሬት ምልከታ ኢቲአርኤስኤስ 1 እና አሁን ይመጥቃል ያለው የመሬት ምልከታ ሳተላይቶች ናቸው ማለት ነው። በሁለተኛ ደረጃ ደግሞ የሚያስፈልገን የኮሚኒኬሽንና ብሮድካስቲንግ ሳተላይት ነው። እሱንም እየሰራንበት ነው።
የኮሚኒኬሽንና ብሮድካስት ሳተላይት የሚባለው በብሮድካስት ሚዲያዎች ለኢንተርኔት፣ ለስልክና ለኮሚኒኬሽን አገልግሎት የሚውል ነው። በአሁኑ ሰዓት ሀገሪቱ እነዚህን አገልግሎቶች ከውጭ በመከራየት በሚሊዮን ዶላር የሚገመት ከፍተኛ የውጭ ምንዛሪ ታጣለች ብሏል። ከኮሚኒኬሽን እና ብሮድካስት ሳተላይት በተጓዳኝ 2 የመሬት ምልከታ ሳተላይቶች የሚገነቡ ሲሆን በጥቅሉ በዚህ ዘርፍ የሚደረገው ልማት የሕዝባችንን ኑሮ በማሻሻል ገቢውን ከማሳደግ አንጻር ከፍተኛ ሚና ይኖረዋል ሲሉ አቶ አብዲሳ ተናግረዋል። ኢቲአርኤስኤስ1 ባለፈው ዓመት ማለትም ታህሳስ 10 2012 ዓ.ም ነው የኢትዮጵያ የመጀመሪያ ሳተላይት ሆና ወደ ህዋ የተላከችው ያሉት አቶ አብዲሳ ልክ በዓመቱ 2ኛ ሳተላይት ለመላክ ታቅዶ ሳይሳካ ቀርቷል ብለዋል።
ዛሬ ተይዞ ነበር ከጠዋቱ 1:30 ጊዜ እንደምትመጥቅ እንግዲህ የአየር ሁኔታ ነው። 3 ሰዓት እስኪቀረው ድረስ እንደሚመጥቅ እርግጠኛ ነበር። ሁሉ ነገር ተጠናቀው ስላለቀ ማለት ነው። ከ3 ሰዓት በኋላ ታይፎን በመከሰቱ ምክንያት ይሄ ታይፎን ደግሞ ለሚቀጥሉት 48 ሰዓት እንደሚቆይ እዛ አካባቢ ማለት ነው በአሁን ጠቃይ ቦታ ላይ ስለተገለጸ መንጥቁን ፖስትፖን ተደርጓል ማለት ነው።
በስፔስ ሳይንስና ቴክኖሎጂ ዘርፍ አስተዋጽኦ እያበረከቱ ያሉ ወጣትና አንጋፋ ተመራማሪዎች በዕለቱ እውቅና ተሰጥቷቸዋል። ተማሪ ሮቤል ባምላክ እውቅና ከተሰጣቸው መካከል አንዱ ነው።
እኔ በጣም ደስ ብሎኛል። ከዚህ በፊትም ልክ እንዳገኘው ሪኮግኒሽን ሲባል ደስ ነው፣ ስሜም ሲጠራ ደስ ይለኛል እና አሁን የደረኩትንም ስራም ለመቀጠል በተሻለም ለመጨመር ሀሳብ አለኝ።
ቴክኖሎጂን ከማሳደግ ጎን ለጎን የስራ እድል በመፍጠር ከፍተኛ የሆነ የውጭ ምንዛሪ ማስቀረትና ዘርፉ የራሱ ገቢ ምንጭ ሆኖ የውጭ ምንዛሪ እንዲያስገኝ ለማድረግ ይሰራል ብሏል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦውን እናመሰግናለን። በቀጣዩ ዘገባ የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ባለፈው ዓመት በኮቪድ-19 ምክንያት ሳይመረቁ የቀሩትን ከ1200 በላይ ተማሪዎቹን አስመርቋል። ሙክታር ጀማል ዝርዝሩን ይዟል።
በሳይንስና ቴክኖሎጂ ዘርፍ ተለይቶ ስልጠና ከሚሰጡ ሁለት የኢትዮጵያ ዩኒቨርሲቲዎች ውስጥ አንዱ የሆነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከኮቪድ-19 ወረርሽኝ ተከትሎ ተቋሙን በመዝጋት ወደ ቤታቸው ሸኝቶ የነበሩ የመጨረሻ ዓመት ተማሪዎቹን ነው ማስመረቁን ያበሰረው። የተማሪዎቹ ቆይታ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ባስቀመጡት የኮቪድ-19 መከላከያ መመሪያዎች መሰረት ነው ያሉት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት ዶክተር ለሚጉታ ተማሪዎቹ የቀራቸውን የትምህርት መርሃ ግብር አጠናቀው እንዲመረቁ መደረጋቸውን ገልጸዋል።
ከዚህ ተመራቂዎች መካከል 1228 በመጀመሪያ ዲግሪ እንዲሁም 2 ተማሪዎች በፒኤችዲ ይመረቃሉ። ከዛሬ ጠቅላላ ተመራቂዎች ተማሪዎች መካከል 274 21.1 በመቶ ተመራቂዎች ሴቶች ናቸው። የተማሪዎች የከፍተኛ ትምህርት እድል ለማስፋትና የሴት መምህራንን ቁጥር ለማሳደግ ዩኒቨርሲቲው በቀየሰው አቅጣጫ መሰረት ከሚመረቁ ተማሪዎች ውስጥ ከፍተኛ ውጤት ያስመዘገቡ ተመራቂዎች የድህረ ምረቃ ትምህርት በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እንዲቀጥሉ ነፃ የትምህርት እድል በየአመቱ ይሰጣቸዋል። በዚሁም መሰረት ለዘንድሮ ተመራቂዎች ለእያንዳንዱ ትምህርት ክፍል ወይም ዲፓርትመንት 7 ነፃ የማስተርስ ትምህርት እድል፣ 4 ቦታ ለወንዶች ለሴቶች 1-4 ለወጡ ወንዶች 3 ቦታ ሴቶች ብቻ የሚወዳደሩበት በአጠቃላይ 140 ምሩቃን ስኮላርሺፕ እንዲሰጣቸው በዩኒቨርሲቲ ሴኔት መወሰኑን ሳበስርላችሁ በታላቅ ደስታ ነው።
ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።
ሙክታርን ለዘገባው እናመሰግናለን። የኤርትራ ኮሮና ቫይረስ ወረርሽኝ መከላከያ ግብረ ኃይል ከአሁን ቀደም በሁሉም ክፍላተ ሀገርና በአንዳንድ የገጠር አካባቢዎች የጉዞ ታሪክ በሌላቸው ዜጎች ላይ ቫይረሱ መገኘቱን በመግለጽ ከነገ ማክሰኞ ታህሳስ 13 ከጠዋቱ 12 ሰዓት ጀምሮ ተግባራዊ የሚሆን ማናቸውንም እንቅስቃሴ የሚገድብ አስቸኳይ መመሪያ በዛሬው ዕለት አውጥቷል። መመሪያው የግድ አስፈላጊና ሊቋረጡ የማይችሉ እና በሚመለከተው አካል ከተፈቀዱ ስራዎች በስተቀር በመላ ሀገሪቱ ማንኛውንም እንቅስቃሴ የሚከለክል መሆኑን የተገለጸው መመሪያውን በሚጥስ ሰው ላይ ጥብቅ እርምጃ ይወሰዳል ብሏል ግብረ ኃይሉ። ብርሃነ በርሀ ከአስመራ ተከታዩን ዘገባ አስተላልፎልናል።
ልዩ ፍቃድ ከተሰጣቸው ተሽከርካሪዎችና የጭነት መኪናዎች በስተቀር የግል መኪናዎችና ሌሎች የሰው ማመላለሻ ተሽከርካሪዎች ላይ ሙሉ ክልከላ እንደተደረገ ያመለከተው የኤርትራ ከፍተኛ ግብረ ኃይል ከህብረተሰቡ የዕለት ተዕለት ኑሮ ጋር ትስስር ያላቸው የንግድ ሱቆች እስከ ምሽቱ 2 ሰዓት ክፍት ሆነው አገልግሎት እንደሚሰጡ፣ የተቀሩት ሱቆችና ድርጅቶች ግን እንዲዘጉ መወሰኑን ገልጸዋል። የግብርናና የህንፃ አገልግሎት ሰጪና አምራች ድርጅቶች በገጠር የሚገኙ አርሶ አደሮች እና አርብቶ አደሮች እንዲሁም አስፈላጊ በሆኑ የልማት ስራዎች ላይ የተሰማሩ ዜጎች ስራቸውን እንደሚቀጥሉ ያስታወቀው ከፍተኛ ግብረ ኃይሉ አስፈላጊ የልማት የአገልግሎትና የደህንነት ስራዎች ውጪ ሁሉም የመንግስት ተቋማት ስራዎቻቸውንና ሲሰጡት የነበረውን አገልግሎት እንዲያቆሙም ከፍተኛ ግብረ ኃይሉ አዟል። አስገዳጅ የሆኑ እንደ ሀዘንና የቀብር ስነ ስርዓት ከ10 በማይበልጡ ሰዎች እንዲፈጸም፣ ሌሎች ማህበራዊ አጋጣሚዎች ግን ሌላ ጊዜ እንዲራዘሙ መወሰኑን ከፍተኛ ግብረ ኃይሉ አስታውቋል። በሁሉም የተፈቀዱ የስራ እንቅስቃሴዎች ተገቢውን አካላዊ መራራቅ፣ ንጽህናን መጠበቅ፣ የአፍና አፍንጫ ጭንብል መጠቀምና ሌሎች በጤና ሚኒስቴር የሚወጡ መመሪያዎችን ተግባራዊ ማድረግ የሁሉም ዜጋ ግዴታ መሆኑን በአጽንኦት ያሳሰበው ከፍተኛ ግብረ ኃይሉ ሁሉም የሚመለከታቸው ተቋማት ሰራተኞችና ተገልጋዮች መመሪያውን በመከተል እንዲንቀሳቀሱ ጥብቅ ትዕዛዝ አስተላልፈዋል። የመመሪያውን ተግባራዊነት ለማረጋገጥም ነፍስ ወከፍ ዜጋና ቤተሰብ ከሚያደርጉት ራስን የመክታት እንቅስቃሴ በተጨማሪ የሪጅኖች አስተዳደሮች፣ ፖሊስና የጸጥታ ኃይል እንዲሁም በየአካባቢው የቆሙ የነዋሪዎች ኮሚቴዎች ጥብቅ ክትትል እንደሚያደርጉ ያስታወቀው የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይል መመሪያውን በሚጥሱ ዜጎች ላይ ህጋዊ እርምጃ እንደሚወሰድም አስጠንቅቋል። በቀጣይ የኮሮና ቫይረስ ሁኔታና ስጋት በጥልቀት እየተገመገመ አስፈላጊው የማላላት እርምጃ እንደሚወሰድም የኤርትራ የኮሮና ቫይረስ ወረርሽኝ መከላከያ ከፍተኛ ግብረ ኃይሉ አክሎ አስታውቋል። ከዚህ ጋር በተያያዘ ዜና የኤርትራ ጤና ሚኒስቴር ባለፈው እሁድ ባሰራጨው መረጃ በኤርትራ የኮሮና ቫይረስ የተገኘባቸው ሰዎች ቁጥር 784 መድረሱንና ከነዚህ ውስጥም 580ዎቹ ከህመሙ እንዳገገሙ 174 ዜጎች ደግሞ በሆስፒታል ክትትል እየተደረገላቸው እንደሆነ አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
ብርሃነን እናመሰግናለን። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ኬንያ የመንግስት ሆስፒታሎች ውስጥ የሚሰሩ ሐኪሞች ዛሬ ሰኞ አገር አቀፍ የሥራ ማቆም አድማ መጀመራቸው ተሰምቷል። የኮቪድ-19 ህሙማንን ያከምን በቂ የደህንነት ዋስትና ሚሆን ራሳችንን ከቫይረሱ የምንጠብቅበት ቁሳቁስ አልቀረበልንም በማለት አድማ መምታታቸውን ነው የሙያ ማህበራቸው ያስታወቀው። የኬንያ ዶክተሮች፣ የፋርማሲ ባለሙያዎች፣ የጥርስ ሐኪሞች ማህበሩ ትናንት በትዊተር ገጹ ባወጣው መግለጫ ባለፉት 8 ወራት ውስጥ ስናሰማ የቆየነው ብሶትና አቤቱታ መፍትሄ አላገኘልንም ብለዋል። የኬንያ መንግስት የጤና ሰራተኞችን ደህንነትና ጤና ችላ ብሏል። የጤና ዋስትና በስራ ላይ ለሚደርስ ጉዳት ካሳ የሚሆን በቂና ጥራት ያለው የራስ መጠበቂያ አላቀረበልንም ሲልም የሐኪሞች ማህበሩ አማሯል። የዩናይትድ ስቴትስ የተወካዮችና የህግ መወሰኛ ምክር ቤቶች በኮሮና ቫይረስ ምክንያት የኢኮኖሚ ጫና የገጠማቸውን አሜሪካውያን ቤተሰቦችና የንግድ ተቋማት ለመደጎም በሚያስፈልገው 900 ቢሊዮን ዶላር ወጪ ላይ ዛሬ ድምጽ ይሰጣሉ ተብሎ ይጠበቃል። አዳነች ፍስሐዬ ዝርዝር ዘገባውን ይዛ ቀርባለች።
የዲሞክራቶችና የሪፐብሊካውያን መሪዎች ምን ያህል ገንዘብ መመደብ አለበት በሚልና ትኩረቱ በስራ አጥነት ድጎማ ላይ ወይስ የሀገሪቱ ኢኮኖሚን በማንቀሳቀስ ላይ መሆን አለበት በሚሉ የድርድር ነጥቦች ላይ ለሳምንታት ያህል ሲከራከሩ ከቆዩ በኋላ ነው የ900 ቢሊዮን ዶላር ድጎማ ለመመደብ የተስማሙት። ዩናይትድ ስቴትስ ውስጥ የኮቪድ-19 ወረርሽኝ መዛመት እየበረታ በመሄዱ በቫይረሱ መያዛቸው የተረጋገጠ ሰዎች ቁጥር ከ18 ሚሊዮን በላይ መሆኑ ተገልጿል። በየዕለቱ በቫይረሱ የሚያዙ ሰዎች ብዛት ከ200,000 በላይ እንደሆነ፣ በሞት የተለዩ ሰዎች ብዛት ደግሞ ከ317,000 በላይ መድረሱን የኮሮና ቫይረስን ጉዳይ የሚከታተለው የጆንስ ሆፕኪንስ ዩኒቨርሲቲ ማዕከል አስታውቋል። የሚመደበው ገንዘብ ለአብዛኞቹ ሰዎች የ600 ዶላር ድጎማ መስጠትን እንደሚያካትት፣ በዓመት ከ75,000 ዶላር በላይ ለሚያገኙት ቀስ በቀስ እየቀረ እንደሚሄድ የሕዝብ ተወካዮችና የሕግ መወሰኛ ምክር ቤት መሪዎች ትላንት አስታውቀዋል። አዲሱ ውሳኔ ኮቪድ-19 ባደረሰው የኢኮኖሚ ጫና ምክንያት ሰራተኞችን ለማስወጣት የተገደዱት የንግድ ተቋማት ለሰራተኞቻቸው ደሞዝ እንዲከፍሉ የሚያስችላቸው 284 ቢሊዮን ዶላር እንደሚያካትት ታውቋል። ስራ የሌላቸው ሰዎች ለ11 ሳምንታት ያህል በሳምንት 300 ዶላር ያገኛሉ። ለትምህርት ቤቶችና ለዩኒቨርሲቲዎች ደግሞ 82 ቢሊዮን ዶላር ተመድቦላቸዋል። 25 ቢሊዮን ዶላር ለቤት ኪራይ እርዳታ፣ 15 ቢሊዮን ዶላር ለቲያትር ቤቶች፣ 10 ቢሊዮን ዶላር ደግሞ ለመዋዕለ ሕፃናት ረድኤት እንደሚውል ተገልጿል። 4 ቢሊዮን ዶላር ሌሎች ሀገሮች የኮቪድ-19 ክትባት እንዲያገኙ ለመርዳት ይመደባል። የሕግ መወሰኛው ምክር ቤት የብዙሃን መሪ ሚች ማኮኔል፣ የምክር ቤቱ የውህዳን መሪ ቻክ ሹመር እና የሕግ መምሪያው ምክር ቤት አፈ ጉባኤ ናንሲ ፔሎሲ በየበኩላቸው በአሁኑ ከባድ ሁኔታ ወቅት ይህ የመጀመሪያ ደረጃ መሆኑን፣ ሌላ ተጨማሪ የመድህን ገንዘብ እንደሚመደብ አመላክተዋል። ተመራጩ ፕሬዚደንት ጆ ባይደን የእርዳታ ገንዘብ የሚመደብ መሆኑን ይፋ መደረጉን በመልካም እንደሚቀበሉ በመግለጫ በገለጹበት ወቅት ስራው ገና አላበቃም ብለዋል።
አዳነችን ለዘገባው እናመሰግናለን። በሌላ ዜና በዩናይትድ ስቴትስ ሁለተኛውን የኮቪድ-19 ክትባት በዛሬው ዕለት ለመጀመር ዝግጅቱ በተደረገበት በአሁኑ ወቅት የፌዴራሉ መንግስት የጤና ባለስልጣናት ክትባቱን ማን በቅድሚያ መከተብ እንዳለበት አዲስ መመሪያ አውጥተዋል። የዩናይትድ ስቴትስ የበሽታዎች ቁጥጥርና መከላከል ማዕከል ሲዲሲ የምክክር ኮሚቴ እድሜያቸው 75 እና ከ75 በላይ የሆኑ አረጋውያን አሜሪካውያንና ግንባር ቀደም ሰራተኞች በሚለው ስር የተካተቱ ሰራተኞች ክትባቱን እንዲያገኙ ትናንት 13-1 በሆነ የድምጽ ብልጫ ውሳኔ ሰጥቷል። ሲዲሲ አማካሪ ኮሚቴ ይህንን መመሪያ ያወጣው በዩናይትድ ስቴትስ የመድኃኒት ኩባንያ ሞደርና እና በብሔራዊ የጤና ተቋማት የተቀመመውን 6 ሚሊዮን ክትባት የጫኑ በመቶች የተቆጠሩ የጭነት መኪናዎች በሀገሪቱ ዙሪያ መሰማራት በጀመሩበት በአሁኑ ወቅት ነው። ይህ በእንዲህ እንዳለ ተመራጩ ፕሬዚደንት ጆ ባይደን እና ባለቤታቸው ጂል ባይደን ዛሬ በቴሌቪዥን እየታዩ ፋይዘር ሰራሹን የኮቪድ-19 ክትባት ይወስዳሉ ተብሎ እየተጠበቀ ነው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ታህሳስ 12 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአሀዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙ ቅንብሮች አንዱን ለቅምሻ እናሰማችሁ።
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆነው የሚል ስጋት አለኝ። አይ ክትባት ተገኝቷል፣ በቃ ኑ እንገናኝ፣ ኑ አንድ ላይ እንሰብሰብ፣ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ።
ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መሀል አንዱ ኮሎራዶ ክፍለ ግዛት ውስጥ በሚገኝ ሆስፒታል ውስጥ ህሙማንን የማማከር አገልግሎት የሚሰጡት ኢታና ጨመዳ ዲሳሳ ናቸው። ሙሉ ዝግጅቱን በሁለተኛው አጋማሽ ስርጭታችን ይዘናል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ። የኢትዮጵያ መንግስት ትግራይ ክልል ውስጥ ያካሄደው ወታደራዊ ዘመቻ ህጋዊ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ተናገሩ። የሀገሪቱን አንድነትና መረጋጋት እንዲሁም መንግስታዊ ስርዓቷን ለማስጠበቅ የተወሰደ ቆራጥ እርምጃ ነው ብለዋል ሊቀመንበሩ በኢጋድ መሪዎች ስብሰባ ላይ ዛሬ ሲናገሩ። የህብረቱ ሊቀመንበር ያሰሙትን ቃል እንደ ዲፕሎማሲያዊ ድል ይቆጠራል ያለው የኢትዮጵያ መንግስት የአፍሪካ ህብረትም ሆነ የኢጋድ አቋም የአባል አገራቱ አቋም መሆኑን ጠቅሷል። በሌላም በኩል የኢትዮጵያና የሱዳን የጋራ ድንበር ኮሚሽን ስብሰባ ሰሞኑን በሁለቱ አገሮች አዋሳኝ አካባቢዎች በተከሰተ ግጭት ዙሪያ እንደሚነጋገር ተገልጿል። እስክንድር ፍሬው ነው ያጠናቀረው።
በጅቡቲ የተካሄደው 38ኛው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ የመሪዎች ስብሰባ በወቅታዊ ጉዳዮች ላይ የተተኮረበት ነው። የኢትዮጵያ ወቅታዊ ሁኔታም እንደዚሁ ከአጀንዳዎቹ አንዱ ሆኖ ተነስቷል። መንግስት በትግራይ ክልል ያካሄደውን ወታደራዊ ዘመቻ በቅርበት ሲከታተል የቆየው የአፍሪካ ህብረት ኮሚሽን አቋምም በዚህ ስብሰባ መክፈቻ ላይ ግልጽ ተደርጓል። በመክፈቻው ላይ የተናገሩት የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐማት ህጋዊ ሲሉ ነው የኢትዮጵያን ፌዴራል መንግስት እርምጃ የገለጹት።
In Ethiopia, the federal government took bold steps.
በኢትዮጵያ የፌዴራል መንግስቱ የሀገሪቱን አንድነትና መረጋጋት እንደዚሁም ህገ መንግስታዊ ስርዓቱን ለመጠበቅ ቆራጥ እርምጃዎችን ወስዷል። ይህ ለየትኛውም ሀገር ህጋዊ ነው።
የአፍሪካ ህብረት በትግራይ ክልል በተካሄደው ወታደራዊ ዘመቻ ላይ ያንጸባረቀው አቋም ጦርነቱ እንደተጀመረ አካባቢ ከታየው የተለየ ነው። ያኔ ፌዴራል መንግስቱንና የህወሓት መሪዎችን የማደራደር ሚና ለመጫወት አስቦ እንደነበር ይታወሳል። አሁን በይፋ የተገለጸው የህብረቱ ኮሚሽን አቋም ከቀድሞ የተለየና ይበልጥ ተጨባጭ መሆኑን በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል መምህር ፕሮፌሰር ካሳሁን ብርሃኑ ይናገራሉ።
አሁንም የአፍሪካ ህብረት ኮሚሽን ሊቀመንበር ይህንን አቋም ለውጥ ያሳዩት ሁኔታዎች እየተጠናቀቁ ባሉበት ሁኔታ ነው። ከመጀመሪያው አንዳንድ ችግሮችን ለማስወገድ ያሰቡ መስለው ይታዩኛል። አንዳንዶቹ ዝም ብለው በደፈናው ምን ተፈጠረ፣ ማነው ችግር ያደረሰው የሚለውን ሳይመረምሩ ዝም ብለው በደፈናው ተዘራዘሩ ሰሙ። አሁን የወሰዱት አቋም ተጨባጭ ሁኔታ የሚገልጽ ነው።
የኢትዮጵያ መንግስት በበኩሉ የአፍሪካ ህብረትና የኢጋድ አቋም የአባላቱን ሀሳብ የሚያንጸባርቅ መሆኑን የገለጸው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ይህንኑን ያብራሩት።
አሁን ብቻም አይደለም፣ ቀደም ሲልም በእነዚህ የኢጋድ አባል ሀገሮች ጉብኝቶችና ውይይቶች ተካሂደዋል ከመሪዎቹ ጋር በመንግስት ከፍተኛ አካላት። በዛን ሰዓት የሚያሳዩት አቋም አሁን በጋራ በዚህ በሰሞኑ ጋር ስብሰባም ላይ ካሳዩት ጋር ተመሳሳይ ነው። ኤግዛክትሊ ሙሳ ፋቂ ካሉት ጋር የሚስማማ አንድ አይነት ፖዚሽን ነው የነበራቸው ማለት ነው። እና ስለዚህ ይህንን እንደ ትልቅ ዲፕሎማቲክ ስኬት ነው የምናየው። የህግ በላይነትን ለማስከበር ኢትዮጵያ የተጫወተችው ዲፕሎማቲክ እንቅስቃሴ አጋዥ ነበር ማለት ነው።
የጅቡቲው የኢጋድ አባል አገራት መሪዎች ስብሰባ የተካሄደው በኢትዮጵያና በሱዳን የጸጥታ ኃይሎች መካከል በተፈጠረው የድንበር ግጭት ማግስት ነው። አጋጣሚውን በመጠቀም የተገናኙት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የሱዳን አቻቸው አብደላ ሐምዶክ በግጭቱ ዙሪያ መወያየታቸውን አምባሳደር ዲና ሙፍቲ ተናግረዋል። የመፍትሄ አቅጣጫ ማስቀመጣቸውንም ገልጸዋል።
እነዚህ በድንበር አካባቢ የተፈጠሩ ነገሮች በተለይ በሱዳን መንግስት አመራር ፍላጎት ሳይሆን በታችኛው እርከን የተፈጸመ መሆኑን ነው ይህን ነገር የምንመለከተው እና ከዚህ አንጻር ይሄ ነገር እንዳይደገም ዘላቂ የሆነ መፍትሄ እንዲያገኝ የሚል አቅጣጫ የያዘ ውይይት ማድረጉት ይህም ውይይት ተሳካ ነው። ለነገሩ ችግሩ ኢንሲደንቱ አንቆሟል። አንድ ጊዜ የሆነ ኢንሲደንት ነው፣ የዘለቀም አይደለም። የሁለቱን ሀገሮች ግንኙነት አንጸባርቅም። የሁለቱን ሀገሮች ግንኙነት ቁመና አይመጥንም ማለት ነው።
ቆሟል ሲሉ ግን አምባሳደር፣ አሁን አንዳንድ ወገኖች የሚያሰራጯቸው መረጃዎች አሁንም የሱዳን ጦር በኢትዮጵያ ግዛት ውስጥ ይገኛል የሚሉ መረጃዎች የሚያሰራጩ አሉ እና ግጭቱ ነው የቆመው ወይስ በትክክል ነገሮች ወደ ነበሩበት ተመልሰዋል?
በዚህ ነገሮቹ ሙሉ በሙሉ ወደ ነበሩበት መመለስ አለባቸው። ግጭቱ የለም አሁን። ነገር ግን አሁንም እዚህ ላይ እስክንድር ይህንን ኢንሲደንት ተጠቅመው የራሳቸውን አጀንዳ ለሱዳን ህዝብና መንግስት ጥቅም ሳይሆን ለኢትዮጵያ ህዝብና ጥቅም ሳይሆን ለራሳቸው አጀንዳ መጠቀም የሚፈልጉ ወገኖች አሉ። ይህን አቋማቸውን በሚዲያም ያጋግሉታል። እዚህ ከጎረቤት አካባቢ እየሄዱ ኢትዮጵያና ጎረቤት ሀገሮች መካከል ልዩነት እንዲፈጠር የሚገፉ የሚሰሩ ወገኖች እንዳሉ መካድ የለበትም። ይህም ይስተዋላል፣ የሚታወቃል በእኛ በኩል። ዞሮ ዞሮ ግን እቅዳቸው በአሁኑ ሰዓት የተሳካ አይደለም፣ ሊሳካም አይችልም። ምክንያቱም ሱዳንና ኢትዮጵያ እርስ በርስ ይፈላለጋሉ። በጋራ ነው የሚጠቀሙት፣ በትብብር ነው የሚጠቀሙት፣ በሰላም ነው የሚጠቀሙት። ይህን አቋምን ነው ሁለቱም መሪዎች በአሁኑ ሰዓት ያንጸባረቁት ማለት ነው። በውይይት ላይ
በሁለቱ መሪዎች ውይይት በተቀመጠው አቅጣጫ መሰረትም የሀገራቱ የጋራ የድንበር ኮሚሽን ስብሰባ ሰሞኑን እንደሚካሄድ ቃል አቀባዩ ጠቅሰዋል።
በዚህ የድንበር ኮሚሽን ስብሰባ ሁልጊዜም ያለ ነው። በድንበር ጉዳዮች ላይ ሁልጊዜም ይነጋገራል። የጋራ ኮሚሽኖች ሌሎችም አሉ። የትብብር ማለት የተለያየ ሴክተር መስሪያ ቤቶች አሉበት። ይሄ ዞሮ ዞሮ አሁን ባለው ሁኔታ ላይ ሊነጋገር የሚችል የድንበሩንም ጉዳይ አንስቶ የሚነጋገር አካል ነው የሚሆነው። ዞሮ ዞሮ ዋናው
መቼ ነው የሚካሄደው? መቼ ነው የሚካሄደው? አምባሳደር መጀመሪያ ይሄኛው
ወልቀም አልተቆረጠም፣ ግን ኔክስት ዊክ ዚስ ዊክ ሆፕፉሊ ወደዛ የሚካሄድበት እድሉ አለ። ዋናው ነገር ምንድን ነው? እኛ ከዚህ ትሩፋቱ በሰላም ልዩነቶችን የመፍታት አቅጣጫ መከተላችን ነው። በዲፕሎማቲክ መንገድ ከኮንፍሮንቴሽን ወጣ ያለ የሌሎችን ስውር አጀንዳ የማስፈጸም ነገር እንዳይኖር
የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ አባል ሀገራት መሪዎች በሌሎች የአካባቢው የጸጥታ ጉዳዮች ላይም ተነጋግረዋል። ስብሰባቸውንም አጠናቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በመቶ ሺዎች የሚገመቱ የዋጃ ጥሙጋ አካባቢ ነዋሪዎች የዕለት ደራሽ ምግብ እርዳታ እንደሚያስፈልጋቸው በአካባቢው የተቋቋመው ጊዜያዊ አስተዳደር አስታወቀ። ጊዜያዊ አስተዳደሩ ካለው የተረጂ ቁጥር አንጻር መድረስ የተቻለው ከ45,000 የማይበልጡትን መሆኑም ተመልክቷል። መስፍን አራጌ ከስፍራው ያጠናቀረው ዘገባ ዝርዝሩን ይዟል።
ራያ አላማጣ መሬት ዘንድሮ ምርታማነት ርቆታል ሲሉ የአካባቢው ነዋሪዎች ይናገራሉ። አርሶ አደሩ የሰበሰበው ማሳ የወቃው እህል የከተተው ምርት አለመኖሩ ደግሞ የዕለት ደራሽ ምግብ እርዳታ እንዲጠብቅ አስገድዶታል። በጥሙጋ እርዳታ ጣቢያ የምግብ እርዳታ ለመቀበል ከመሰሎቻቸው ጋር ተሰባስበው ያገኘኋቸውና በባቦኮርማ ቀበሌ የሚኖሩት ወይዘሮ የንጉስ አስማረ ያንበጣው መከሰት የጦርነቱን መቀስቀስ የመንግስትን እጅ እንድንመለከት አድርጎናል ይላሉ።
አንበጣ ከጀመረና አንስቶ 60-70 የሚወቃውን እርሻ አንድም ከሽከሽ አለመገኘቱን አገር ያውቃል፣ ህዝብ ያውቃል። አንበጣው ተከትሎ ደግሞ ጦርነቱ፣ እኛ ደግሞ ሸሽተን የሰውነታችንን ልጆቻችንን እናስጠላለን ብለን የተዘጋን ሀብትን የተዘጋ ቤታችንን ይዘን ሸሽተነ ከቤት ያለን ንብረት ብንመለስ አላገኘነውም፣ ተፈናቅለናል። ቀርቶ ለሰው እና ሀብት ራሱ የሚበላው አጥቷል።
መንግስት በህወሓት ላይ ወሰድኩት ባለው ህግን የማስከበር ወታደራዊ እርምጃ ስጋት ውስጥ የወደቁት ወይዘሮ የንጉስ የትዳር አጋራቸውን አስከትለው 6 ልጆቻቸውን ይዘው ጠጋታ ቦታ ወደሚባለው አካባቢ ሲሰደዱ የያዙት ንብረት የቋጠሩት ስንቅ አልነበረም።
ጠጋታ ቦታ ተፈናቅለን ሄርነ ገንዘብ እንዳንነዳ የሰውም ዛሬ አንቃጽ ነው። እንኳን ገንዘብ አስከትለን ለሰውም ለመጠጋት የሰው ፊት እሳት ነው። ዝም ብለን ጨርቃችንን አንጠልጥለና ልጆቻችንን ጎተን ሄርነ።
ገንዘብ የሚሉት እንስሳ ማለት ነው?
እንስሳት። አዎ፣ እንስሳትን ቤት በሞላ ንብረትን እቃም ልበለው እህል መጀመሪያ የተወቃያቸው የለትራትም አልያዝንም ጨርሰን እና አሁን ደግሞ አንበጣ ይቀድም ደግሞ ጦርነቱ ሲመጣ በጣም ችግር አደርሶብናል።
ደርሰው ሲመለሱ እንዴት ነው ያገኙት?
ሰው የሚፈ ንብረታቸው ሲያጣ እየበጠሱ እኔ ጅዲም ሲብላቸው አሻማሪዎ ሲሄዱ ብንመጣ አላገኘናቸው። ሁሉም ባዶን አገኘናቸው እና አሁን ደግሞ ያችኑ አንድ ጣሳም አገኘነ ሁለት ጣሳም አገኘነ ያችኑ እየቆረጠነ ነው እንጂ ያለነው መሬቱ በሙሉ እህል የምትባል የለንም።
የ11 ቤተሰብ አስተዳዳሪ ነኝ የሚሉት አርሶ አደር አብርሃም ወልዳምባይም ጦርነቱ ሊቀሰቀስ ሰሞን አካባቢውን ሲያስተዳድር የነበረው ህዋት ወጣቱን ልዩ ኃይል ሆኖ እንዲያገለግል ስለወሰደው ካንበጣ የተረፈውን ሰብል መሰብሰብ የሚችል ጉልበት አልነበረም ይላሉ። የቀሩት የእድሜ ባለጸጋ አዛውንቶች፣ አቅመ ደካሞች፣ በቤት ስራ የተጠመዱ እናቶችና ህጻናት መሆናቸውን በማስታወስ
አንበጣ መጣብና አንበጣው ከቦነ ያለ ደግሞ እንደገና ወጣቱን መልምለው ወደ ልዩ ኃይል ብለው ወደ ጦርነት ሲያስገቡት ተከበበ ቦታችን ተከበበ። ተኩስ አንዳንድ ለው ተኩስ ጀመር ግን ጥሎ ሸሻ ህዝቡ ጥሎ ሸሽ። ያን ያለው ያረባ የነበረው አዝመራ ዝንጎ ተወሮ ነው የቀረው፣ ወርቆ ነው የቀረ። ተራራ ተራራ ሄደ ወጣቱም ይዘው ተሩ ወጣቱ ይዘው ሸሹ። ያው የተመለሰ እየተመለሰ ተንጠባጠበ ያመለጠው መጣ እንጂ እንኞቹ ጦር ባይደርስ የአማራው ጦር ባይደርስ ጭራሽ የሰው ዝህርም አይገኝም ነበረ።
አዲስ የተቋቋመው የዋጃ ጥሙጋ ወረዳ ጊዜ አስተዳደር ማህበራዊ ዘርፍ ኃላፊ ሙልጌታ አስማማው የችግሩን ውስብስብነትና በህዝቡ ላይ ያሳደረውን ስነ ልቦናዊ ጫና ይጠቅሳሉ።
ከአንበጣ ስንጀምር አንበጣ የአካባቢ በጣም አጥቅቷል። ስፔሻሊ እህሉ መጀመሪያ አካባቢ ወደ ፍሬ ሊያፈራ አካባቢ ዝናብ አቋርጦት ነበረ። ያን ያቋረጠው ትንሽ ይዞ የያዘው ለራሱ አንበጣ መቶ በልቶታል። ይሄ ሳይበቃ ደግሞ በዚህ በጦርነቱ ምክንያት የተለያዩ ህብረተሰቦቻችን ወደ ተለያየ ቦታ ተፈናቅሏል። ሲፈናቀልም ያ የከመረው ጤፍና ማሽላ በእንስሳዎች ተበልቷል። እንዲሁም ደግሞ በጦርነቱ ተቃጥሏል፣ የተቃጠላለ ማለት ነው። ይሄ ሁሉ ተዳምሮ አሁን ህብረተሰባችን ውድቀት ላይ ነው ያለው።
በወረዳው 15 ቀበሌዎች መኖራቸውን ያመለክቱት ኃላፊው ከየቀበሌዎቹ የደሃዳ ተብለው ለተመረጡት ከፌዴራል መንግስት የተገኘውን የስንዴ እርዳታ በማከፋፈል ላይ መሆናቸውን ተናግረዋል።
በሰዓቱም ብዙም ረጃ አልነበረ፣ ምክንያቱም ጦርነት ስለነበረ። አሁን ግን ፌዴራል አደጋ መከላከል ለአንድ ቀበሌ 3,000 እንረዳለን ብሎ በሰጠን ኮታ መሰረት ጀምረናል። አሁን እንደምታዩት ይሄ ነው። ግን ህብረተሰባችን በአንድ ቀበሌ እስከ 15,000 ህዝብ ከዛ በላይ ነው ነዋሪ ያለው። ይሁን እንጂ አሁን ለጊዜው አስቸኳይ ብሎ መንግስታችን 3,000 ኮታ ሰጥቶናል። ያን 3,000 ኮታ የድሃ ድሃን ነው እየሰጠን ያለ ነው ማለት ነው።
ይሁን እንጂ 7 ከዚያ በላይ ቤተሰብ ላላቸው ተረጂዎች የሚሰፈረው ከ30 ኪሎ የማይበልጥ ስንዴ ለዕለት ቢረባ ቀናት እንደማያዘልቅ የጊዜ አስተዳደሩ ተወካይም ተረጂዎቹም ይገልጻሉ።
እርዳታችን ከፍ ይበልልን፣ መንግስት ወደኛ ፊቱን ያዙርልን። ዛሬ እንኳን ለሌ የምንሰጠው ለከብት የምንበትነው ቁማጭ አገዳም የለን ነው። ሰው ደግሞ ያለ ከብት ያለ እንስሳት ሰው መቆም አይችልም። ለቋሚ ለአመት ቀርቶ ለአንድ ቀን እርዳታ ለአንድ ቀን እራት አትሆንም። ያሁኑ እርዳታ እና እርዳታችን ሰፋ እንዲልልን መንግስት ካገኘን እናት አባት ነው መንግስት እና በጣም ችግር ነው የደረሰብንም።
በጣቢያ ደረጃ ወይም በቀበሌ ደረጃ ስናየው እስከ 15,000 ህዝብ ነው ያለን መመዝገብ የሚገባው ማለት ነው። ግን ካለው የኮታ ማነስ አንጻር ግን 3,000 ነው። ቢያንስ 12,000 አልተረዳም ማለት ነው፣ አልተዳረሰም። ስለዚህ ምናልባት ይህን መንግስት ለወደፊት ያግዘናል የሚል እምነት አለ።
ሁሉም መረዳት አለበት። አንድ መከሌ ይሻላል ተብሎ የሚያዝ ነገር የለውም። ተመናችን አብሮ ነው፣ እርሻው አካባቢ አብሮ ነው። የተለየ በጎን እርሻ የለን፣ በጎን ተበልቶ በጎን የተረፈን ነገር የለም። እህል እየጀመረ እያለ ጤፍ አጭዳ ሳይጀምር አንበጣ የገባብን ነው ወደ እህልነት። ገና ይችን አጭደን ይችን ወቅተን ይችን አሽተን ደራሽወት እያልን ነው አንበጣ ምንም አድርጎ የበላብን ነው። ዛሬ የመጣን ነገርን አላሰብንም።
ተፈናቅላችሁ ከመሄዳችሁ በፊት እቤታችሁ ያስቀመጣችሁትን እህልስ ምን ወሰደው?
እኛ ምን አውቀን የወሰደብን ነውን? እኛ ምን አውቀ ነው? ዞሮ ዞሮ ቤታችን ባዶ ነው የተገኘው። ገንዘቦቻችንም ገመድና ብረትና እንጨት እንጂ ሌላ አላገኘ ነው።
በሰብአዊ ድጋፍ ለመሳተፍ የሚፈልጉ አካላት ካሉ አካባቢው ፍጹም ሰላማዊ መሆኑን አቶ ሙልጌታ ጠቁመዋል። በጥሙጋ እርዳታ ጣቢያ የዕለት እርዳታ ለመቀበል ከተሰባሰቡት አብዛኞቹ እናቶች ሲሆኑ ጉልበታቸው የደከመ አዛውንቶችና ለስራ ያልደረሱ ህጻናትም ይገኙበታል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከአላማጣ።
በማይካድራ ከተማ ቁጥራቸው ከ600 እስከ 1000 እንደሚደርስ የተነገሩ በጅምላ የተገደሉ የከተማይቱ ነዋሪዎችን እየዘከረች መሆኗን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስታወቀች። በትላንትና ዕለት የተካሄደውን የጸሎተ ፍታት ስነ ስርዓት ተከትሎም አስከሬናቸው ተሰባስቦ በስፍራው በሚገኝ የመቃብር ቦታ እንዲያርፍ መደረጉንና በከተማይቱ ለሚሰራ መታሰቢያ ሐውልት መሰረተ ድንጋይ መቀመጡን ጠቅሶ በስፍራው የሚገኝ ዘጋቢያችን ዮናታን ዘብዴዎስ ተከታዩን አድርሶናል።
በማይካድራ ከተማ ጥቅምት 30/2013 ዓ.ም ተመረተ። በአንድ ሌሊት ከ600 በላይ ሲቪሎች ጭካኔ በተሞላበት ሁኔታ በጅምላ መገደላቸውን አምነስቲ ኢንተርናሽናልና የኢትዮጵያ ሰብአዊ መብት ኮሚሽን ባወጡት የመጀመሪያ ሪፖርታቸው መግለጣቸው ይታወቃል። የሀገር መከላከያ ሰራዊት የአማራ ልዩ ኃይልና ምንሻ የማይካድራን የጸጥታ ችግር ቢቆጣጠሩም በማንነታቸው ተነሳ በግፍ በየሜዳው ተገደሉ የተባሉ ሲቪሎች አስክሬን በጅምላ ተገለው በተገኙበት አፈር ተመልሶባቸው መቆየቱን የከተማ ነዋሪዎች ተናግሯል። ሰሞኑን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ስፍራው በላከቻቸው ከ120 በላይ ሊቃውንትና ካህናት አስክሬኖቻቸውን አስለቅመው በከተማው በሚገኘው አቡነ አረጋዊ ቤተክርስቲያን ቀብራቸዋለች። ጸሎተ ፍትሐትና ቡራከም ፈጽማለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስፍራው ተገኝታ እነዚህ ዜጎች አስከሬን በክብር ማስቀበራቸውን ተከትሎ በስፍራው የተገኙ የከተማው ነዋሪዎች በአቡነ አረጋዊ ቤተክርስቲያን ቅጥር ግቢ ውስጥ በመገኘት ሀዘናቸውን ገልጸዋል። በሰዎቻቸውም የተገደሉባቸውም በዚሁ አገኘን ባሉት ድል ፍትሐት ተደርጎላቸው እርማቸውን በማውጣት ላይ መሆናቸውን ነግሮኛል። ባላቸው የተገደለባቸው ወይዘሮ አገሬ ሞገስ ከነዚህ መካከል አንዱ ሲሆኑ ሀዘኑ ከውስጣቸው መውጣት አለመቻሉን ገልጸዋል።
ተስፋ ጨልሞብኛል ሆነ ከተጣፈኛል አሁን ግራው ይፈተናል መሆኑንም አላውቀውም።
ልጃቸው የአባቷን መምጣት የተጠባበቀች መሆኗን የነገሩን ሌላ የከተማዋ ነዋሪ ለሞተባቸው ባላቸው ጸሎተ ፍትሐት ተደርጎ በመዘከሩ ቅልል ብላቸውም የውሎ አዳር ውል እንደጠፋባቸው ከመናገራቸው በሳግ የታጀበ ልቅሶ ይቀድማቸዋል። ልጄን ምን ላድርጋት ምላሉ።
ማሰባክተኛል ወንድም አለም ወንድም ጎነ ተዳሬ ጎነ አልሆነልኝም እኮ አየረው ባክ ልጆች እያስቸገሩ ይነውን አልሆነልኝም።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማዕከላዊ ጎንደር ሃይማኖት አባቶች መካከል አንዱ የሆኑት ቀሲስ አወቀ ትእዛዙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማይካድራ ከተማ የተገኘችበትንም አላማ ተናግሯል።
በግፍ ለተጨፈጨፉ ወገኖቻችን ጸሎታቶ ለማድረግ ከጎንደር የአብነት መምህራን፣ የሀገር ስብከት ተወካዮች፣ ገዳማትና የአድባራት አለቃዎች እንዲሁም ካህናት ዲያቆናት በመወከል እዚህ የምታዩት ሊቃውንት ለጸሎተ ፍትሐት አብረን ለመሳተፍ ሀዘናችንም ለመግለጽ ጠቅላላ ሰው ይሞታል። የአሁኑ አሟሟት ግን ግፍ የተጨመረበት ህጻናትም፣ ሴቶችም፣ ወንዶችም ባላሰቡበት በሀገራቸው ማለት የተጨፈጨፉበት ስለሆነ ከሌላው ሀዘን ከሌላው ልቅሶ ከሌላው ሞት ለየት ያደርገዋል። ለዚህ ነው ለየት ስላደረገው ነው ሊቃውንቱ በረሃ ያውቁትን አቅጣጫው ማያውቁትን በጎንደር ከተማ የሚኖሩ እንዳልኳቸው ሊቃውንቱ በሙሉ ከዚህ ለጤናቸው ለህልውናቸው ሳይሰጉ ጸጥታውን ሳይበግራቸው ይኸው ለሁለት ቀን ተጉዘው በማይካራ ቅዱስ አቡነ አረጋዊ ይኸው እንደምታዩት መዋሴቱ ስርዓተ ቅዳሴው እየተደረሰ ይገኛል ማለት ነው።
ፍትሐት ልታደርጉ ነው መጣችሁ?
አዎ፣ ትልቁ መሰረቱ ፍትሐት ነው። የአርባ ቀን መታሰቢያቸው እኛ ከሞቱ ጀምረን ነፍሳተ ሙታን ይማር እያለ ጎንደር አርባ አድባራ ሲፈታ ነው የቆየ። ግን ከተጨፈጨፉበት አጽማቸው ካለበት ከተቻለ በየበረሃው ያለውም አጽም ለመሰብሰብ ካልተቻለ ደግሞ በአጤ ቤተ ክርስቲያን ዙሪያ የተቀበሩትም የአርባ ቀን መታሰቢያ አድርጎ ለመሄድ መሰረቱ ይህ ነው። ሌላው ያለውን ህዝብ እንዲጽናና እንዳይደናገጥ ያለው ተረጋግቶ እግዚአብሔርን ያመጣው መዓት በጸሎት ለመመለስ በአንድነቱንን ሀገራችንን ድንበራችንን ለመጠበቅ ከእግዚአብሔር በታች ከሰራዊታችን ከልዩ ኃይላችን ከመለሾቻችን በመሆን እቺ ሀገር ወደ ሀገርነቷ እንድትቀጥል ሰው በሀገሩ ሰላም ተኝቶ እንዲነሳ በሰላም ሰርቶ እንዲገባ በጸሎትም ለመጠየቅ
ቀሲስ አወቀ ትእዛዙ ጸሎተ ፍትሐት ተደረገላቸው። ከ600 እስከ 1000 ለሚደርሱ በግፍ ተገደሉ ላሏቸው ንጹሐን መሆኑንም ተናግሯል።
ሰረቋ ላይ የተጀመረ ጸሎቱ ከሰረቋ ዳንሻ፣ ከዳንሻ ሁመራ ማርያም ያው ጸሎተ ፍትሐት አድርገናል። አሁን ዛሬ የመጨረሻችን ጸሎተ ፍትሐት ነው ማለት ነው። እኛ አሁን ከዛሬ 40 ቀን በፊት የሞቱት ነው እየፈታ ነው ያለ።
በስፍራው የተገኙ የሃይማኖት አባቶች የከተማው ነዋሪዎች ከገቡበት መራራ ሀዘን እንዲወጡ ጸሎት ያደረጉላቸው ሲሆን እንዲጽናኑም ጠይቋቸዋል።
ከእንግዲህ በኋላ ማልቀስ አያስፈልግም። እግዚአብሔር ሀዘኑን የሀዘን ዳርቻ ያድርገው። የሞቱትን እሳቸውን ገነት መንግስተ ሰማያት ያወርስልን። ሀገራችን ሰላም ያድርግልን።
በጅምላ ለተገደሉ ሲቪሎችም ማስታወሻ ይሁን ዘንድ በማይካድራ ከተማ የመታሰቢያ ሐውልት መሰረተ ድንጋይ በሊቃውንቱ ተቀምጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ጎንደር።
ዓለም አቀፍ የስደተኛ መርጃ ተቋማት በሱዳን የሚገኙ ኢትዮጵያውያን ስደተኞችን ለመርዳት የአስቸኳይ ጊዜ ድጋፍ በማሰባሰብ ላይ ናቸው። ስደተኞቹን በተገቢ ሁኔታ ለማገዝም ከ150 ሚሊዮን ዶላር በላይ እንደሚያስፈልገው የተባበሩት መንግስታት ድርጅት ይፋ አድርጓል። በሱዳን የኢትዮጵያውያን ስደተኞች ልጆች የሆኑት ትውልደ ሱዳናዊ ኢትዮጵያውያን የኢትዮጵያውያን ወጣቶች ስደተኞች ማህበር የተባለው ድርጅት በሱዳን ሀበሻትና ኡምኩራብ ካምፕ ለሚገኙ ኢትዮጵያውያን ምግብ፣ ልብስና ሌሎች ቁሳቁሶችን በማሰባሰብ ለመርዳት ጥረት በማድረግ ላይ መሆናቸውን ጠቅሳ ኤደን ገረመው ከቡድኑ ሰብሳቢዎች መካከል አንዱ የሆነውን ተሾመ ኪሮስን አነጋግራ ተከታዩን አቀናብራለች።
ላለፈው ግማሽ ምዕተ ዓመት ያህል ኢትዮጵያውያን በተለያየ ጊዜ የሀገራቸውን ስርዓት በመቃወም አለያም ግጭትና ጦርነትን ሽሽት ወደ ጎረቤት ሀገራት ሸሽተዋል። በዋናነት ኢትዮጵያውያን ስደተኞችን በመቀበል የምትታወቀው ሀገር ሱዳን ስትሆን አሁንም ድረስ ለኢትዮጵያውያን ስደተኞች በሯን ክፍት አድርጋለች። ከ30ና ከ40 ዓመታት በፊት ወደ ሱዳን ሸሽተው በተለያየ ምክንያት እዛው ለመቅረት የተገደዱ ስደተኞች የወለዷቸው ልጆች ታዲያ በሱዳን አድገው የሁለት ሀገር ሰው በመሆን እንደ ስደተኛ መብታቸው ተከብሮ ሰርቶ ለመብላት የዜግነት ጥያቄ እንዲከበርላቸው የኢትዮጵያን ወጣቶች የስደተኞች ማህበር በሱዳን የሚል በመመስረት ጥያቄያቸውን ማቅረብ ከጀመሩ ሰነባብተዋል። እነዚህ ወጣቶች ከስድስት ሳምንታት ወዲህ ከትግራይ ክልል ወደ ሱዳን ለገቡ ኢትዮጵያውያን ስደተኞችም የአስቸኳይ ጊዜ የሰብአዊ ድጋፍ ለመለገስ የድጋፍ ማሰባሰቢያ ካዘጋጁ በኋላ ወደ ካሳላ ካምፕ አቅንተው እንደነበረ ተሾመ ኪሮስ ይገልጻል።
በሀገራችን በተፈጠረው ጦርነት ትንሽ የእኛን ጉዳይ ወደ ኋላ ጎትተን እስኪ እዛ ያሉት የተራቦቹ ወንድሞቻችንን እንደረስ በሚለው ተነሳሳን። እያንዳንዱ ሰው ምንም አይነት የፖለቲካል ነክ ያልሆነ ስራ ነው የምንሰራው። ሰዎቹን እያሰባሰብን በልብስም ሆነ ቤት ለቤት ማለት ነው ህብረተሰቡን ከሱዳኑም ከአንዳንድ ኤርትራውያን ዘዶች የሚመልቁ ጓደኞችን አገዝን። በነበሩ ወደ ሀሻባ የሚባለው የስደተኞች ካምፕ ላይ ደርሰን ያው ለወገኑ ደርሰናል። ያው ልብስም ሆነ የሴትም የህፃንም የወንድም ማለት ነው የምግብ አይነት ልክ እንደ ዱቄት ዘይት፣ ሳሙና፣ የሽንት መኮሮና ምናምን ይህንን ይዘን ማንኛውም ሰው ህብረተሰቡ ነው የሚሰጠን። እኛ ለእያንዳንዱ ሰው በተቻለን መጠን ያው ዛህደን ራሳችን ያከፋፍል ነው። ህዝቡ በጣም ላይ በችግር ላይ ስላለ ኮንትሮል ማድረግ አልቻለም። በሁሉም ባይደርስም ያስፈልጋቸዋል ለምንለው ሰዎች በከፊሉ
ይደርሰናል። ተሾመ በሀሸባት ያዩት የስደተኞች አኗኗር እጅግ አሰቃቂ መሆኑንም ነው የሚናገረው።
ቦታው በጣም ሀርድ ነው፣ ጫካ ነው። ጫካ ሆኖ ግን ቤቱ ኤሌክትሪክ የለውም፣ ላዩ ላይ እየፈረሰ ነው። እንትን አዳለጡ እንትን አይደለም፣ ኮንፈርተብል አይደለም። በአጠቃላይ ሌላው ወይም የታመሞችን እየዞርን የተቻለ መጠን ደርሰናል። የዛን ጊዜ እኛ በገባንበት እዛ የተወለድ ልጅ አይተናል፣ አግኝተናል። በሄድንበት ጊዜ ወርልድ ፕሮግራምና ቀይ መስቀል ነው የሚባለው፣ እነሱም እዛው አገኝተናቸዋል። በተቻለ መጠን ከእነሱ ጋር ዲስከስ አድርጌ ነበር። ነ ወርልድ ፕሮግራም ማሽላ አቅርቦ ነበር እና ጥሬ ነው የተፈጨ አይደለም የቀረቡት። እንግዲህ ያ ስደተኛው እዛ የወጣው ያለው ሰው ሁሉ እንዳለ ሊቆረጥመው ካልሆነ በስተቀር ጋገሮም የበላበትም ቻንስ የለውም እና ይነካሻል።
ቅድሚያ ለእናቶችና ለአዛውንቶች አድርገው የተሻላቸውን ያክል መርዳታቸውን የሚናገረው ተሾመ በኡምራ ኩባ ያለው ችግር ደግሞ ከዚህ የባሰ መሆኑን በመስማታቸው ቀጣይ ጉዟቸውን ወደዛ ለማድረግ ማቀዳቸውን ነው የሚያስረዳው።
በጣም የዛን ጊዜ ቢያንስ ከአስር ወደ 11,000 ስደተኞች ነበሩና እነሱን በርከናል ማለት አልችልም። አብረውን የሄዱ ሰዎች ተጨማሪ 3 መኪናዎች ተላላቅ ጭነው ሄደዋል። እሱም ለእያንዳንዱ ካምፕ ላይ አንዳንድ መኪና ለመስጠት እኛ ደግሞ አሁን በዚህ ሳምንት ቢያንስ የሚመጣው ሐሙስ ለመድረስ ወደ ባኩባ ለማዳ ታያለን። ጓደኞቻችን ሄደው ነበርና የምናውቃቸው አምራ ኩባ ላይ ደግሞ ያለው በጣም ልብ የሚነካ ነገር ነው። በጣም እንጃ የተለየ ነው ምናምን ብለውም እንደዚያ ከሆነ ትንሽ ባለን አቅም ጥሩ ነገር ለይዘን እንሄድ የሚል ሀሳብ ነው ያለው።
ላለፉት 3 አስርት ዓመታት በሱዳን የኖሩት ኢትዮጵያውያኖቹ ስደተኛ ወጣቶች በመሰረቱት ማህበር በኩል በሱዳን በስደተኞች ላይ የሚደርሰውን መገለልና በደል ለመቃወም በተለያዩ ሰላማዊ ሰ ሰልፎችና የድጋፍ ማሰባሰቦች ጉዳያቸው ትኩረት እንዲሰጠው እየታገሉ ሲሆን እነዚህ አሁን የመጡት አዲስ ስደተኞች እንደኛና እንደ ወላጆቻችን ነበሩ። በቀጣይም የሚያጋጥማቸው የኛ እጣ በመሆኑ ከሰብአዊ መብት ጋር የሚሰሩ ተቋማት ለዚህ ችግር ትኩረት ሊሰጡት ይገባል ይላሉ።
ምክንያቱም እኛ ድሮም እንደነሱ ነበርና መፍትሄ ካልተገኘ ድረስ የነሱም ያን አይነት ድስቁልና ሊደርስላቸው እንደሆነ ነው። አሁንም በዚህ ቀን ማለት ነው በዚህ የሆኑ ሰዎች ነበሩ ወደ 2 ወር አካባቢ በዩኒካር በር ላይ ልክ እንደ ሰላማዊ ሰልፍ አለ አይደል እዛ ቁጭ ብለው ማለት ነው ወደ ቤታቸው ሳይሄዱ ወደ 2 ወር አካባቢ ገደማ ኤርትራውያንም ኢትዮጵያውያንም ኮንጎላውያን ነበሩና እነሱ 3 መኪና ጭነው ወደ ሆነ በረሃ ነገር ጭነዋቸዋል እና ያንን ነው የሚደርስልን ያለን እና ይህንን ነገር ሂውማን ራይትስ እንደዚህ አካባቢ ስለዚህ ጉዳይ ቢነበርለት አለም ላላወቀው እንዲያውቀው ነው አሁን የሚፈልገው ነው።
የኢትዮጵያን ወጣቶች ስደተኞች ማህበር በዋናነት የተመሰረተው በሱዳን ተወልደው ያደጉ ስደተኞችን የመብት ጥያቄ ትኩረት እንዲሰጠው ለማድረግ ነው። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ከዋሽንግተን ዲሲ።
ልስካቸው ለዘገባው አመሰግናለሁ። አድማጮች ተከታዩ የመጽሔት ርዕስ ደግሞ ወደ ዩናይትድ ስቴትስ ይመልሰናል። በመላዋ ዩናይትድ ስቴትስ የአውሮፓውያን የገና በዓል ከመድረሱ በፊት የኮሮና ቫይረስ ወረርሽኝን ለመከላከል 2ኛ ዙር ክትባት በስርጭት ላይ ሊውል ዝግጅት እየተደረገ ነው። በሌላ በኩል ብሪታንያ ደግሞ አዲስ መልክ ይዞ በከፍተኛ መጠን እየተስፋፋ ያለውን ቫይረስ በመስጋት እንደገና ብዙ ነገሮችን ወደ መዘጋጋት መመለሷን አስታውቃለች። እናስመልክቶ የአሜሪካ ድምጽ አዘጋቢ ሚሼል ኪዊን ያጠናቀረችውን ዘገባ ዝርዝር ደረጀ ደስታ እንደሚከተለው ያቀርበዋል።
በዩናይትድ ስቴትስ ባዮቴክ በተባለው የመድኃኒት አምራች ሞደርና የተመረተው የኮሮና ቫይረስ ክትባት በዚህ ሳምንት በመላው አሜሪካ ስርጭት ላይ ይውላል ተብሎ ይጠበቃል። ይሁን እንጂ ወረርሽኙን የሚከታተሉ ባለሙያዎች እንደሚሉት ስርጭቱ የሚመጣው አገሪቱ በየዕለቱ አዳዲስና ከፍተኛ የኮቪድ-19 ተጋላጮችን ቁጥር በምታስመዘግብበትና ወደ 113,000 ሰዎች ሆስፒታል ተኝተው በሚታከሙበት ጊዜ ነው። የበሽታ ቁጥጥርና መከላከያው ማዕከል እንደሚለው የፋይዘርን ክትባት ከወሰዱት ሰዎች መካከል 6 የሚሆኑ ሰዎች ከፍተኛ የሆነ የአለርጂ ምልክት የታየባቸው ከመሆኑ በቀር ክትባቱ ዝግጁ በሆነበት ጊዜ ሁሉም ሰው መከተብ እንዳለበት የዩናይትድ ስቴትስ ባለስልጣናት ይናገራሉ። በዋይት ሃውስ የሙከራ ክትባቶችን ሂደት የሚመሩት የጤናና የሰብአዊ አገልግሎቶች መምሪያ ረዳት ጻፊ አድሚራል ብሬት ጊርዋር ስለ ክትባቱ እንዲህ ብለዋል።
It's widely recommended for everyone because we know it's 95% effective.
ለሁሉም ሰው እንዲሰጥ በጣም ይመከራል ምክንያቱም 95% ውጤታማ ነው። ከባዱን ህመም በመከላከል ደግሞ 100% ውጤታማ ነው። ወረርሽኙን የምናቆመው 70-80% ይሁኑ አሜሪካውያን ክትባቱን እንዲወስዱ በማድረግ ነው።
በብሪታንያ በአዲስ መልክ የተስፋፋ ያለው ቫይረስ የበለጠ ተላላፊ ሆኖ የመገኘቱ ዜና የአገሪቱ መሪዎች ሁኔታዎችን እንደገና ወደ መገደብና ወደ መዘጋጋት እንዲመለሱ ያስገደዳቸው መሆኑ እየተነገረ ነው። የፈረንሳይ፣ የጀርመን እና የአውሮፓ አገሮችም ከእንግሊዝ የሚመጡ መንገደኞችን እያገዱ ነው። ዩናይትድ ስቴትስ እና እንግሊዝ መሪዎች ግን አዲሶቹ ክትባቶች ወረርሽኙን ሊከላከሉ የሚችሉ መሆናቸውን በመጥቀስ ብዙ ስጋት ሊኖር እንደማይችል ይናገራሉ። አድሚራል ብሬት ስለዚህ ሲናገሩ እንዲህ ብለዋል።
I don't think there should be any reason for
በአሁኑ ወቅት ብዙ የሚያሰጋ ነገር ያለ አይመስለኝም። ሁኔታውን በቅርቡ መከታተላችንን እንቀጥላለን። የምናደርገውም ይህንኑ ነው።
ከፊሉ የዩናይትድ ስቴትስ በተለይም እንደ መካከለኛው ምዕራብና ሰሜን አካባቢ የሚገኙት ወረርሽኙን በተወሰነ ደረጃ መቀነስ ችለዋል። ያ መሻሻል ችግሩ በከፍተኛ ደረጃ በበረታባቸው በታችኛው የደቡብ አካባቢና በምስራቃዊ ካሊፎርኒያ አካባቢ አልታየም። የገናን በዓል ለማክበር ጥቂት ቀናት በቀሩበት በዚህ ጊዜ እንኳ አፕል በካሊፎርኒያ የሚገኙ በርካታ መደብሮችን ለጊዜው ለመዝጋት ወስኗል።
We know what to do and if Americans do these things we can flat
ምን መደረግ እንዳለበት እናውቃለን። አሜሪካውያን ይህንን ነገር ቢያደርጉ የወረርሽኙን መጠን መቀነስ እንችላለን። ክትባቱ ከመውጣቱ በፊት እንኳን በአስር ሺዎች የሚቆጠሩ ሰዎችን ህይወት ማዳን እንችላለን።
በመጨረሻም አድሚራሉ እንዲህ አሉ፣ ወረርሽኙ ለዘላለም የሚቆይ ነገር አይደለም። ይሁን እንጂ ሰዎች ይህን አስከፊ የክረምት ጊዜ በአንድነት ተባብረው መሻገር ይኖርባቸዋል።
ድርጅት ደስታን ለዘገባው አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች ባጭር ሞገድ በአሃዱ ራዲዮ FM 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ሁለተኛው አጋማሽ ቀዳሚ ቅንብር ነው የምናልፈው። የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ፋይዘር ያመረተውን የኮሮና ቫይረስ ክትባት ከወሰዱ ኢትዮጵያዊ የጤና ባለሙያ ጋር የተደረገ ቆይታ ነው። ግዙፉ የዩናይትድ ስቴትስ የመድኃኒት አምራች ኩባንያ ፋይዘር እና የጀርመኑ የሕክምና ቴክኖሎጂ ኩባንያ ባዮንቴክ በጋራ የሰሩት የኮቪድ-19 መከላከያ ክትባት በዩናይትድ ስቴትስ መሰጠት ከጀመረ አንድ ሳምንት ተቆጥሯል። በኒውዮርክ ክፍለ ግዛት ሎንግ አይላንድ ጁዊሽ በተሰኘ የጤና ተቋም ውስጥ የምታገለግለው ነርስ ሳንድራ ሊንድሴይ የመጀመሪያውን ከቤተ ሙከራ ውጪ የተሰጠውን ክትባት ከወሰደች በኋላ በርካታ የጤና ባለሙያዎችና ሌሎች ለቫይረሱ የመጋለጥ እድላቸው ከፍ ያሉ ባለሙያዎች በቅድሚያ ክትባቱን እየወሰዱ ይገኛሉ። ለመሆኑ የኮቪድ-19 ክትባት አወሳሰድ ምን ይመስላል? ክትባቱ ከተወሰደ በኋላ የሚኖረው ስሜትስ? የሚሉትን ጥያቄዎች ለመመለስ ባለፈው ሳምንት ክትባቱን ከወሰዱ የመጀመሪያዎቹ የጤና ባለሙያዎች መካከል አንዱ የኮሎራዶ ክፍለ ግዛት በሚገኝ ሆስፒታል ውስጥ ህሙማንን በማማከር አገልግሎት የሚሰጡትን ኢታና ጨመዳ ዲሳሳን ጋብዘናል። አቶ ኢታናን ያወያየችው ስመኝሽ የቆየናት እንደሚከተለው አሰናድተዋለች።
ኢታና ጨመዳ ዲሳሳ እባላለሁኝ። የምኖረው በአሜሪካን አገር ኮሎራዶ በሚባለው ግዛት ነው። ሙያዬ ደግሞ በሆስፒታል ውስጥ ቻፕለን ሆኜ አገለግላለሁ። ቻፕለን ማለት ስሜታዊና መንፈሳዊ ችግር ላጋጠማቸው በሽተኞች የምክር አገልግሎት የመስጠት ስራ ነው የምሰራው።
ለኮቪድ-19 መከላከያ ሆኖ እንዲያገለግል በፋይዘር ኩባንያ የተሰራውን ክትባት ከወሰዱ የመጀመሪያ ሰዎች አንዱ ነህና መቼና እንዴት ነው ክትባቱን የወሰድከው?
በምሰራበት ሆስፒታል ውስጥ ስራቸው በቀጥታ በኮቪድ-19 በሽታ ከተያዙ ሰዎች ጋራ የሚገናኝ ባለሙያዎች፣ እኔን የመሳሰሉ እንደዚሁም ደግሞ ሐኪሞች፣ ነርሶች፣ በተለይ ደግሞ በኢመርጀንሲ ዲፓርትመንት ውስጥና በአይሲዩ ዲፓርትመንት ውስጥ ያሉ የጤና ባለሙያዎችን እንድንወስድ እድሉ ስለተሰጠን በዛ አጋጣሚ ነው የወሰድኩት። ክትባቱን የወሰድኩት ዲሴምበር 17 ነው የወሰድኩት።
ክትባቱ በምን መልክ ነው የሚሰጠው? ከወሰድከው በኋላስ የተሰማ ስሜት ምን ይመስላል?
ክትባቱን የወሰድኩት እንደማንኛውም የፍሉ ክትባት በክርን የሚሰጥ ክትባት ነው። ክትባቱን ልንወስድ በምንገባበት ሰዓት መሙላት ያለብን የጤና ጥያቄዎች የያዘ ፎርም አለ። ክትባቱን ከወሰድን በኋላ ደግሞ ለ15 ደቂቃ አርፈን እንድንቀመጥና አረፍ ብለን ለውጥ ካለው ወይም ደግሞ የሚሰማን ለየት ያለ ስሜት ካለ ቼክ አድርገውን፣ በተለይ ደግሞ ፋይዘር ያዘጋጀው ክትባት ሁለተኛ ዙሩ ከሶስት ሳምንት በኋላ ከ21 ቀን በኋላ ተመልሶ ስለሚወሰድ ከ21 ቀን በኋላ መተን የምንወስደውን ክትባት የምንቀበልበትን የቀን ቀጠሮ አስይዘውን ነው የተሰናበት ነው።
አንተ ከወሰድክ በኋላ የተሰማ ስሜት ምን ይመስላል? እንዳልከው ከወሰድክ በኋላ ለ15 ደቂቃ ከተቀመጥክ በኋላ ሊሆን ይችላል፣ ወይም ደግሞ ወደ ቤት ከሄድክ በኋላ ያየኸው ለውጥ አለ?
እንግዲህ እስካሁን ድረስ በጤናዬ ላይ ያየሁት ለውጥ የለም። ጤንነቴ ተመሳሳይ ነው።
የኮቪድ-19 ክትባት መገኘቱና ለህዝብ መሰጠት እንደሚጀምር ከተገለጸ በኋላ በዋናነት መነጋገሪያ የሆነው ሰዎች ፈቃደኛ ሆነው ክትባታቸውን የመውሰዳቸው ጉዳይ ነው። ክትባቱ የጎንዮሽ ጉዳት ሊኖረው ይችላል በሚል ፍራቻ ብዙዎች በክትባቱ ላይ ገና እምነት የላቸውም እና እስካሁን የሰማኸው ወይም ያየኸው ችግር አለ? ምናልባት ክትባቱ ሊያስከትል ይችላል የሚባሉ የጎንዮሽ ጉዳቶች አሉት?
ማንኛውም ክትባት ለመጀመሪያ ጊዜ በሚመጣ ሰዓት ሰዎች በጥርጣሬ ወይም ደግሞ ወዲያውኑ 100% ለመቀበል ሊከብዳቸው ይችላል። ነገር ግን እኔ ይህን ክትባት ልወስድ ስል ከጓደኞቼ እንደዚሁም ደግሞ ከቤተሰባችን መካከል የሕክምና ባለሙያ የሆኑ ሰዎችን አማክሬ በዛ የተወሰነ መበረታታት አግኝቼ ነው ይህንን ለመውሰድ የፈለግኩት። ከዛ ባሻገር ምንም አይነት ክትባት 100% ጥቅም እንጂ ምንም አይነት ጉዳት የለውም የሚባል ክትባት እስካሁን ድረስ አልሰማሁኝም። እያንዳንዱ ክትባት ሰውነታችን ውስጥ በሚገባ ሰዓት እንደየሰው፣ እንደየጤናው፣ እንደየእድሜው በተለያየ ደረጃ የተወሰነ ሳይድ ኢፌክት ሊኖረው ይችላል። ያ ደግሞ በተቻለ መጠን እንዲያንስ ይደረግ ይሆናል እንጂ ማን መድኃኒት የሚያመርት ተቋም ወይም ደግሞ ክትባት የሚሰራ ድርጅት የኔ ክትባት ሙሉ በሙሉ 100% ነጻ ነው የሚል አይነት የማረጋገጫ የሚችልበት ሁኔታ ላይ አይደለም ያለ ነው። ነገር ግን ሰዎች ኮምፎርታብል በሚሆኑበት መጠን አመዛዝ ነው ሊያደርጉ ይገባል ብዬ አስባለሁ። እኔ በምሰራበት መስሪያ ቤት ሁል ጊዜ በእንደዛ አይነት ፍርሃት ውስጥ ይሄ በሽታ ወደ ቤት ይዞ ይዤው ሄድ ይሆን እኔ ይዘኝ ይሆን እስካሁን ሲዞኝ ይሆን የሚል ፍርሃት ውስጥ ስለምኖር ይሄንን ክትባት ለኔ መውሰድ የሚያስኬድ ውሳኔ ነው ብዬ አስባለሁ።
ለብዙዎች ያለንበት የሚያልቀው አመት በጣም ከባድ አመት ነበረ። በተለይ ደግሞ በህክምና ሙያ ውስጥ ያለ ሰው እንዳልከው የበለጠ ተጋላጭ ሆኖ ብዙ የጭንቅ ወራትን ያሳለፈበት ጊዜ ነበርና እንግዲህ አንተ ለህክምናው ቀረብ ያልክ ስለሆነ ለሙያው ይህ አመት ምን ይመስል ነበር ባንተ እይታ?
ከባድ አመት የሚባል ነበር። በሽታውን ይዤ ሄዳለሁኝ እኔንም ደግሞ ይዘኝ ይሆን እኔ ደግሞ አልፌ ለሌላ ለልጆቼ ለቤተሰቤ ለባለቤቴ አስተላልፍ ይሆን ወይ የሚለው በርግጥ በጣም ያስጨንቃል። ነገር ግን በዛው መጠን ደግሞ በዚህ በሽታ ተጎድተው የሚመጡ በሽተኞችን ከነሱ ጋራ ባልጋቸው አጠገብ ሆኖ ሲጎዱ ማየት ወይም ደግሞ ህይወታቸው ሲያልፍ በሩቁ ማየት ወይም ደግሞ የታመሙትን ሰዎች ቤተሰብ ገብቶ መጠየቅ ስለማይችል በዙም ኮንፈረንስ በማድረግ በምስል ብቻ ቤተሰባቸውን የሚወዱትን ሰው ማየት እንዲችሉ ያንን ማስተባበር በጣም ከባድ ነበር። በጣም የስነ ልቦና ጭንቀትን ያመጣል። አንዳንድ ጊዜ ደግሞ ይሄ በሽታ እኮ ውሸት ነው ወይ እንደዚህ የሚባሉ ነገሮችን የሚናገሩ ሰዎች ደግሞ በቦታ ሆነን ሰዎች ሲጎዱ የምናየውን ባለሙያዎች እንደው በእኛ ቦታ በሆኑና ባዩት ነበረ የሚያሰኝበት ጊዜ አለ። ስለዚህ ተለያየ ደረጃ አለው ይሄ የሚሰማኝ ስሜት ማለት ነው።
ይሄን ያህል ታማሚ ቁጥር እንዳለ ሆኖ በሽታው እየጨመረ እንዳለ ሆኖም ግን ብዙ ሰው በተለይ መጀመሪያ ላይ ሲያደርግ የነበረውን አይነት ጥንቃቄ አያደርግም። ይጣሉ የነበሩ ክልከላዎችም ከኢኮኖሚና ከማህበራዊ ግንኙነት ቻንጻር አስቸጋሪ ሆኗልና አሁን ምናልባት የዚህ ክትባት መገኘት በዚህ ላይ ምን አይነት ጥቅም አለው ትላለህ? የሚያመጣው ለውጥ ይኖር ይሆን?
እንግዲህ ከክትባት መገኘቱ ጋር በተያያዘ አሁንም ሰዎች መዘናጋታቸውን ይጨምረው ይሆን የሚል ስጋት አለኝ። አይ ክትባት ተገኝቷል በቃ ኑ እንገናኝ ኑ አንድ ላይ እንሰብሰብ አንድ ላይ በዓልና ክብር የሚባል ነገር ሊመጣ ይችላል የሚል ፍርሃት አለኝ። ስለዚህ አሁን ማበክሬ መናገር የምፈልገው ነገር ምንድነው? ክትባት ተገኘም አልተገኘም ሰው በራሱ ሊያረጋቸው የሚገባቸውን ጥንቃቄዎች እንዲያረግ፣ እጃችንን እንድንታጠብ፣ ፊታችንን በማስክ መሸፈን አፍና አፍንጫችንን እንድንችል፣ ከዛም በተረፈ ደግሞ አካላዊ ርቀትን ማድረግ እንድንችል አሁንም ማሳስበው ይሄንን ነው።
ክትባቱን ከወሰድክ በኋላ በትዊተር ለራሴም ለቤተሰቤም ስል ተከትቤያለሁ ብለህ ጽፈሃልና ምናልባት ይሄንን ክትባት መውሰድ ለሚፈሩ ሰዎች ክትባቱን መውሰድ ምን ማለት ነው፣ ካንተ አልፎ ለሌላ ሰው ያለው ጠቀሜታ ምንድን ነው የሚለውን መልእክት የምታስተላልፈው ካለ?
ይህን ክትባት ልውሰድ አልውሰድ የሚባለው ጥያቄ እንደየሰው የተለያየ ሀሳብና ጭንቀት ሊያመጣ ይችላል። ስለዚህ እኔ የምመክረው ምንድን ነው፣ እድሉ ከተገኘ የምታምኑትን የጤና ባለሙያ በማማከርና እነኛ የጤና ባለሙያዎች በሚመክሯችሁ መሰረት ይህን ክትባት መውሰድ ወይም አለመውሰድ የሚባለውን ውሳኔ ባገናዘበ ሁኔታ እንድትወስኑ አበረታታችኋለሁ። ከዛ በተረፈ ግን ሚዛን የማይደፉ አይነት ነገሮችን በመናገር ኮንስፒሪሲ ቲዮሪስ በማናፈስ ሰዎች ራሳቸውን ማዳን እንዳይችሉ ከማድረግ እንድንቆጠብ በዚህ አጋጣሚ በትህትና እጠይቃለሁ።
አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25 እና በ31 ሜትር ባንዶች የሚተላለፈውን የሰኞ ታህሳስ 12 2020 ምሽት ዝግጅታችንን ነው። እየተገባደደ ያለውን የአውሮፓውያኑ 2020 መለስ ብለን ከምንመለከትባቸው ዝግጅቶች አንዱን ነው የአፍሪካ ነክ ርዕሶች መልከት ያደረገው በዚምባብዌ ላይ ያተኩራል። ያሳለፍነው 2020 ለዚምባብዌ መልካም ዓመት አልነበረም ይላል የ2020 መገባደጃ የአፍሪካ ነክ ርዕሶች ትኩረት ያደረገበት ርዕስ። በየብስ የተከበበችው ዚምባብዌ የፖለቲካ ውጥረት፣ የመብት ጭቆናና የኢኮኖሚ ድቀት ተፈራርቀውባታል። በዚያም ላይ ዓለም አቀፍ ማዕቀቦች ተጣሉባት ሲሆን ዓለም አቀፍ ወረርሽኝ ኮሮና ቫይረስም ተጨምሮባት ከባድ ሁኔታ ነው ያሳለፈችው። የሀገሪቱ የዲሞክራሲ ተምሳሌ ተደርጋ የምትታይ የዚምባብዌ ጎረቤት ደቡብ አፍሪካ ከ10 ዓመታት በላይ ለሆነ ጊዜ በዚምባብዌ ያለው ሁኔታ እንዲሻሻል ያደረገችው ጥረት በበኩሏ ያደረገችው ጥረት የለም የሚሉ የፖለቲካ ተንታኞች ደቡብ አፍሪካ ችግሮቹ ሊቃለሉ የሚችሉበትን ሁኔታ በማፈላለም እንድትረዳ ጥሪ ማድረጋቸውን የአሜሪካ ድምጽ ዘጋቢ አኒታ ፓውል ከጆሃንስበርግ በላከችው ዘገባ ጠቅሳለች። አዳነች ፍስሐዬ ለምሽቱ አፍሪካ ነክ ርዕሶች እንዲህ ያቀናብረዋለች።
ጆይ ማቤንጌ የተባሉ የዚምባብዌ አክሽን ኤድ ስራ አስኪያጅ የሆኑት ተንታኝ በሀገሪቱ የተከሰተው ዓለም አቀፍ ወረርሽኝ ሀገሪቱ ከነበረችበት ከባድ ወደ አስከፊ ሁኔታ እንድታሽቆለቁል ማድረጉን እንደታዘቡ ጠቁመዋል።
በሀገሪቱ የፖለቲካና የኢኮኖሚ ቀውስ አለ። ከምግብ ዋስትና እጦት ጋር የተያያዙ ሰብአዊ ቀውሶች መኖራቸውም አልቀረም። በዚያም ላይ ባለፈው ዓመት አንዳንድ የሀገሪቱ ክፍሎች አዳይ የሚል ስያሜ በተሰጠው ከባድ ዝናብ የተቀላቀለበት አውሎ ነፋስ ተመተዋል። ዓለም አቀፍ ወረርሽኝ ኮቪድ-19 የተከሰተው ደግሞ አገሪቱ ከባድ ችግር ላይ በምትገኝበት ወቅት ነው። የአገሪቱ ዜጎች በሰብአዊ መብት ረገጣ እየተሰቃዩ ናቸው። ለመሰረታዊ አስፈላጊነት ተደራሽነት የላቸውም።
የዚምባብዌ ፕሬዚደንት ኢመርሰን ምናንጋጓ ከሁለት ዓመታት በፊት ቃለ መሐላ በፈጸሙበት ወቅት ሰብአዊ መብት ለማክበር የገቡትን ቃል እንዲተገብሩ ዩናይትድ ስቴትስ፣ ጀርመን፣ ፖላንድ፣ ብሪታንያ፣ ካናዳ፣ ኖርዌይ እና ኔዘርላንድስ ባለፈው ነሐሴ ወር ጥሪ አቅርበው ነበር። ሰባቱ ሀገራት ጥሪውን ያቀረቡት የቫይረሱን ወረርሽኝ የሰዎችን ነፃነት ለመገደብ እየተጠቀሙበት ነው የሚሉ ዘገባዎች በተሰሙበት ወቅት ነው። ሰባቱ ሀገራት ባወጡት የጋራ መግለጫ ለሰዎች ዓለም አቀፍ መብትና ነፃነቶች እውቅና እንዲሰጡ እንዲሁም በተፈጸሙት የሰብአዊ መብት ረገጣዎች ላይ ምርመራ ተካሂዶ ለፍርድ እንዲቀርቡ ይጠይቃል። የዚምባብዌ ገዢ ፓርቲ ቃል አቀባይ ሰባቱ ሀገሮች ያወጡትን መግለጫ ብጣሽ ውዳቂ ብለውታል። ጎረቤት ሀገር ደቡብ አፍሪካ በበኩሏ ከሌሎች የደቡባዊ አፍሪካ ሀገሮች ጋር በመሆን የምዕራብ ሀገሮች ዚምባብዌን ጠፍሮ የያዘውን ማዕቀብ እንዲያነሱ ጠይቃለች። ፔርስ ፒጉ ክራይሲስ ግሩፕ በተባለው የቀውስ መፍትሄ አፈላላጊ ቡድን ተንታኝ ደቡብ አፍሪካ ድምጿን አጥፍታ ከመስራት ወጥታ በግላጭ እስከ መንቀፍ የደረሰች እንደምትመስል ተናግረዋል። ይህን በዝርዝር በአዲስ ዘገባ አውጥተውታል። ስለ ጉዳዩም ከአሜሪካ ድምፅ ጋር ተነጋግረዋል።
እንዲህ አይነት አቀራረብ ምን ያህል ሊሰራና አዋጭ ሊሆን እንደሚችል ጥያቄዎች ተነስተው ነበር። እንደ አውሮፓ አቆጣጠር ህዳር 24 2017 ዓመተ ምህረት ከተካሄደው መፈንቅለ መንግስት ጋር በተያያዘ ከተከተሉት ከባድ ተግዳሮቶች አንጻር ሲታይ ማለት ነው። በመፈንቅለ መንግስቱ ስልጣን ላይ የወጡት ምናንጋዋ ውጤትም ለውጥ ያመጣሉ የሚል ተስፋ ተጥሎ የነበረ ቢሆንም በተግባር አልታየም። ደቡብ አፍሪካ በግልጽ የነቀፈችውም ይህን ነው።
ደቡብ አፍሪካ ዚምባብዌ ተጨባጭ ለውጥ እንድታመጣ በግልጽ ልትረዳ የምትችለው በምን መልክ ነው ለሚለው ጥያቄ በአፍሪካው ቀጠናዊ ትብብርና በአፍሪካ ህብረት በኩል መስራት ወሳኝ መሆኑን ፒጉ አስገንዝበዋል።
President Ramaphosa could use his position as AU chair to shine some light on
የደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ የአፍሪካ ህብረት ሊቀመንበር እንደመሆናቸው መጠን ለአንድ ወር ያህል በሚቆዩበት ወቅት ስለ ጉዳዩ ግልጽ ሊያደርጉ ይችላሉ። ይህም ሲባል በዚምባብዌ ላይ የውጭ መፍትሄ ወይም አጀንዳ ለመጫን አይደለም፣ የዚምባብዌ ህዝብ የውስጥ ችግሩን በፍትሃዊ መንገድ ራሱ እንዲፈታ ለመርዳት ነው።
ዚምባብዌ ለተሻሻል የምትችልበት ብዙ እድል እንዳላት ተንታኞች ይናገራሉ። ሀገሪቱ ብዙ የተማሩ ሰዎች አሏት። ጥሩ የትምህርት ስርዓትና ለም መሬት አላት። እነዚህ ሶስት መለኪያዎች ለአንድ ሀገር ስኬታማነት ወሳኝ በመሆናቸው መጠነኛ የወዳጆች ድጋፍ ሲጨመርበት ጥሩ ስኬት ልታገኝ እንደምትችል ተገልጿል። አድማጮች፣ የያዝነው ወር የሚያበቃው 2020 ዓ ም ለዚምባብዌ መልካም ዓመት እንዳልነበረ የሚገልጸው ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ርዕስ እንገናኝ። በደህና ቆዩን።
አድማጮች፣ አሁን ሳምንታዊው ስፖርት ነው። አዘጋጅና አቅራቢ ሀብታሙ ስዩም።
የቤትኪንግ የኢትዮጵያ ፕሪምየር ሊግ ሁለተኛ ዙር ጨዋታዎች ከሰሞኑ ተደርገዋል። አርብ ታህሳስ 9/2013 ዓ.ም በተደረጉ ጨዋታዎች ሰበታ ከነማና ቅዱስ ጊዮርጊስ ባለድል ሆነዋል። ሰበታ ከተማ ሐዋሳ ከተማን፣ ቅዱስ ጊዮርጊስ ድሬዳዋ ከተማን 3-1 በሆነ ተመሳሳይ ውጤት ረትተዋል። ቅዳሜ ታህሳስ 10 በነበረ ጨዋታ ኢትዮጵያ ቡና ፋሲል ከነማን 3-1 አሸንፏል። ወልቂጤ ከተማና ጅማ አባጅፋር ባዶ ለባዶ አቻ ወጥተዋል። እሁድ ታህሳስ 11 ቀን 2013 በነበረ ጨዋታ ወላይታ ድቻ አዳማ ከተማን 2-0 ረትተዋል። ሀዲያ ሆሳና ባህር ዳር ከተማን 1-0 አሸንፏል። ዙሩን ሀዲያ ሆሳና ይመራል። ኢትዮጵያ ቡናና ሰበታ ከነማ በሁለተኛና ሶስተኛ ደረጃ ይገኛሉ። አቡበከር ናስር ከኢትዮጵያ ቡና፣ የአዳማ ከተማዎቹ አብዲሳ ጀማልና ታፈሰ ሰርካ የከፍተኛ ጎል አስቆጣሪዎችን ሰንጠረዥ ከአንደኛ እስከ ሶስተኛ ይዘዋል። ለማንቸስተር ሲቲ እግር ኳስ ክለብ የምትጫወተው ሳም ሜዊዚ አመቱ የአሜሪካ ምርጥ ሴት የእግር ኳስ ተጫዋች ሆና ተመርጣለች። የ28 ዓመቷ ኮከብ የዩናይትድ ስቴትስ ብሔራዊ ሴቶች እግር ኳስ ቡድን ባለፈው ዓመት ፈረንሳይ ላይ በተደረገ የዓለም ዋንጫ እንዲያሸንፍ ረድታለች። በዚህ ዓመት ለብሔራዊ ቡድኑ ከ9 ጨዋታዎች በ8ቱ ተጫውታለች። በኮንካካፍ የኦሎምፒክ ማጣሪያ 4 ጎሎችንም አስቆጥራለች። ይህንን ሽልማት ባለፉት ዓመታት ካሸነፉ ሰዎች ዝርዝር ውስጥ መግባት በእርግጥም ትልቅ ክብር ነው ብላለች ሳም ሜዊዝ ቅዳሜ ዕለት ለክብሩ መብቃቷ ከተገለጸ በኋላ። የተባበሩት አረብ ኤምሬትስ የአትሌቲክስ ፌዴሬሽን ፕሬዚዳንት አህመድ አል ካማሊ ለስድስት ወራት ያክል ከኃላፊነታቸው እንዲታገዱ ተወስኖባቸዋል። ተጨማሪ $6,080 ቅጣት የሚጠብቃቸው ካማሊ ቅጣቱ የተላለፈባቸው በምርጫ ለማሸነፍ ቅንጡ የሰዓት ስጦታ ለስፖርት እንደራሴዎች በጉቦ መልኩ በመስጠታቸው ነው ሲል የዓለም አትሌቲክስ ተቋም አስታውቋል። የአትሌቲክስ ሐቀኝነትን የሚመለከተው ቡድን ጥቅምት ወር ላይ ያስተላለፈው ውሳኔ ነው በድጋሚ የጸናው። ለአፍሪካ የአትሌቲክስ ኮንፌዴሬሽን አባላት ጉቦ በመስጠት የተከሰቱት ካማሊ የቅንጡ ሰዓቶች የዋጋ ግምት $40-$50 ብቻ ነው ቢሉም ከቅጣት አልዳኑ።
የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ30 ሜትር ባንዶች በአጭር ሞገድና እንዲሁም በናይልሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ ማክሰኞ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል።